የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ። ዛሬ ታህሳስ 16 2014 ዓመተ ምህረት ነው። አብራችሁን ካመሻችሁ ቀጣይ ጉዳዮችን ሰማላችሁ።
ፈቃድ ያለው ነው አው መጨረሻ ሲጣራ ሽጉጥ ነገር ይዘህ ተገኝታል በሚሉ ምክንያቶች ለምርመራ ተብሎ ለማጣራት ተብሎ ተይዟል።
አቶ ተስፋለም በርህን የሰማናቸው እሳቸው በቅርቡ ከእስር የተለቀቁት የውቁ ፖለቲከኛ አብርሃ ደስታ ጠበቃ ናቸው። ቆየት ብለን ሙሉ ሐሳባቸውን እንሰማለን። ከስነ ተዋልዶ ጋር ተያይዘው ጥንቃቄ በጎደለው ግንኙነት የተነሳ ሴት ተማሪዎች ለብዙ ችግሮች ይጋለጣሉ። ይህን ችግር ለመቅረፍ ዲኬቲ ኢትዮጵያ በዲላ ዩኒቨርሲቲ ዜሮ ፕላን የተሰኘ መርሃ ግብር ዘርግተዋል። ይህን የተመለከተው መሰናዶም ቆየት ብሎ ይደመጣል። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ይከውናል። ቀድመን አጫጭር የዓለም ዜናዎችን እንስማ። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ባለስልጣናት የሱዳን ባለስልጣናት ባለፈው እሁድ በካርቱም በተደረገው ሰላማዊ ሰልፍ ላይ ተሳታፊ የነበሩ በርካታ ሴቶችና ልጃገረዶችን አስገድደው ደፍረዋል በተባሉት የጸጥታ ኃይሎች ላይ ምርመራ እንዲያካሂዱ ጥሪ አድርጓል። የድርጅቱ ቃል አቀባይ ሊዝ ትሮሴል ሰላማዊ ሆኖ የተጀመረው ተቃውሞ ሁከት የተሞላበትና የጸጥታ ኃይሎች ወደ ፈጸሙት ድብደባና አስገድዶ መድፈር የተቀየረው ወዲያውኑ መሆኑን ገልጸዋል። ቃል አቀባዩ በሱዳን የሚገኙ ተወካዮቻቸው በግርግሩ ወቅት ሰልፉ ላይ የነበሩ 13 ሴቶችና ልጃገረዶችን በቡድን መድፈራቸውን ሪፖርት የደረሳቸው መሆኑን ተናግረዋል። ሱዳናውያን በሱዳን የተደረገው ወታደራዊ ግልበጣ መቃወማቸውን የቀጠሉ ሲሆን እንደ አውሮፓውያን አቆጣጠር በ2019 ላይ የፕሬዝዳንት ኦማር አልበሽር መንግስት መገልበጥ ምክንያት የሆነውን ህዝባዊ አመጽ 3ኛ አመት ምክንያት በማድረግም ባለፈው እሁድ በ10,000 የሚቆጠሩ ሰልፈኞች ተቃውሞዎችን ማሰማታቸው ይታወቃል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን የሱዳን ባለስልጣናት ፈጽመዋል የተባለውን የሰብአዊ መብት ጥሰት የሚያጣሩ ኮሚቴ እንዲያቋቁሙና ጥፋተኛ ሆነው የተገኙት ተጠያቂ እንዲሆኑ አሳስበዋል። የአፍሪካ ሳይንቲስቶች ስለ ጆንሰን ኤንድ ጆንሰን የተሰጠውን አስተያየት ውድቅ አድርገዋል። አፍሪካ ውስጥ የሚገኙ ሳይንቲስቶችና የጤና ተሟጋቾች የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ ለኮቪድ-19 የሚሰጠውን የጆንሰን ኤንድ ጆንሰን ክትባት መድኃኒትን አስመልክቶ የሰጠው መግለጫ በጣም ያሳዘናቸው መሆኑን ገልጸዋል። ሲዲሲ ባለፈው አመት በሰጠው መግለጫ የሞደርናና የፋይዘር ክትባት መድኃኒቶች አልፎ አልፎ የደም ጋት ወይም ከርሱ ጋር ተያይዞ የሚከሰት የሰውነት አካል መደንዘዝ ችግር ሊያስከትል ከሚችለው ከጆንሰን ኤንድ ጆንሰን የተሻሉ መሆናቸውን ገልጾ ነበር። የደቡብ አፍሪካ የጤና መምሪያ ጆንሰን ኤንድ ጆንሰን በአፍሪካ በስፋት ከሚሰራጩ የክትባት መድኃኒቶች አንዱ መሆኑን ገልጾ አፍሪካውያን ክትባቱ አስተማማኝና ደህንነቱ የተጠበቀ መሆኑን እንዲገነዘቡ አሳስቧል። ሲዲሲ በመግለጫው የክትባቶቹ ልዩነት የምርጫ ጉዳይ መሆኑን ጠቅሶ የትኛውንም ክትባት መውሰድ ጨርሶ ካለመከተብ የተሻለ መሆኑንም አስታውቋል። የአፍሪካ ጤና ባለሙያዎች ግን የሲዲሲ መግለጫ ሁሉም ሰው እንዲከተብ በማድረግ ላይ ያሉትን ጥረቶች የሚጎዳባቸው መሆኑን ተናግረዋል። በአፍሪካ የተከተቡ ሰዎች ቁጥር ከአጠቃላዩ ህዝብ 6% ብቻ መሆናቸውም ተመልክቷል። የሊቢያ ምክር ቤት ኮሚቴ ዛሬ ረቡዕ ባወጣው መግለጫ ከነገ በስቲያ አርብ ሊደረግ የታቀደውና ለረጅም ጊዜ ሲጠበቅ የነበረውን ፕሬዝዳንታዊ ምርጫ ማካሄድ የማይችል መሆኑን አስታውቋል። የምክር ቤቱ ኮሚቴ ሊቀመንበር ለፓርላማው መሪ በላኩት ደብዳቤ የምርጫውን ጊዜ ከማስተላለፍ ውሳኔ ደረሱት ስለ ምርጫው ከደረሳቸው የቴክኒክ ፍትህና ደህንነት ሪፖርቶች በመነሳት መሆኑን ተናግረዋል። ይሁን እንጂ የደረሷቸው ሪፖርቶች ምን እንደሆኑ በዝርዝር አላብራሩም። የሊቢያ ብሔራዊ ምርጫ ኮሚሽን ምርጫውን ዳሮፒያን አቆጣጠር ወደ ጥር 24 እንዲተላለፍ ሐሳብ ማቅረቡም ተገልጿል። ሊቢያ የቀድሞ መሪዋ መሐመድ ጋዳፊ ከተወገዱ ወዲህ ላለፉት 10 አመታት በግዚያዊ መንግስት ስር የምትተዳደር መሆኑን ተመልክቷል። በተባበሩት መንግስታት የሰላም ጥሪ መሰረት በመስራቅና ምዕራብ ያሉ አማጽያን ኃይሎች ካለፈው አመት ጀምሮ የተኩስ ማቆም ስምምነት ቢያደርጉም ሰሞኑን በትሪፖሊ አካባቢ አንዳንድ አማጽያን የኃይል እንቅስቃሴዎችን በማድረጋቸው ውጥረት መፈጠሩ እየተገለጸ ነው። የዩናይትድ ስቴትስ የደህንነት ተቋም ከኮቪድ-19 እፎይታ ወደ 100 ቢሊዮን ዶላር መሰረቁን አስታውቋል። የዩናይትድ ስቴትስ የሚስጥር ደህንነት አገልግሎት በኮቪድ-19 ወረርሽኝ ስራቸውን ላጡ ሰዎችና የንግድ እንቅስቃሴያቸው ላይ ጉዳት ለደረሰባቸው ድርጅቶች መርጃ እንዲውል ከተመደበው የእፎይታ በጀት ፕሮግራም ቢያንስ ወደ 100 ቢሊዮን ዶላር የሚሆን ገንዘብ መሰረቁን አስታውቋል። ምንም እንኳን ተሰርቋል የተባለው ገንዘብ ለኮቪድ-19 ከዋለው 3% ያህሉን ብቻ ቢሆንም ይህም ሆኖ የገንዘቡ መጠን ከፍተኛ መሆን አሳሳቢ መሆኑን ትላንት ባወጣው መግለጫ ተገልጿል። ይሁን እንጂ ተሰርቋል የተባለው ግምት በሚስጥር ደህንነቱ አካል መረጃዎች ብቻ የተገኘ ሲሆን ከስራ ሚኒስቴርና ከአነስተኛ የንግድ አገልግሎት ሰጪ ድርጅቶች አስተዳደር የተገኙ መረጃዎችን የማይጨምር መሆኑም ተመልክቷል። አድማጮች ለሰዓቱ ያዝናቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ ቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ወጣቶች ላይ አተኩሮ የአሜሪካ ድምጽ ልዩ መርሃ ግብር ነው። በማህበራዊ መገናኛዎች እንዲሁም በመደበኞቹ የራዲዮና የሳተላይት ቴሌቪዥን ሞገዶች ላይ እንገኛለን። አሁን ወደ ቀዳሚ ጉዳይ እንሻገር። ለቀናት በስር ውስጥ የቆዩት ታዋቂው ፖለቲከኛ አብርሃ ደስታ ከሰሞኑ ከስር ተለቀዋል። ከዚህ ጋር በተያያዘ የተወሰኑ ጥያቄዎችን ለማንሳት ያክል ወደ ጠበቃቸው አመሻሹን ደውለናል። ጠበቃ ተስፋለም በርሄ የታዋቂው ፖለቲከኛ ያቶ አብርሃ ደስታ ጠበቃ ነው። ከ80 ቀናት በላይ እስር በኋላ አቶ አብርሃ ደስታ መፈታታቸው ተሰምቷል። ለአድማጮች ለማስተዋወስ ያክል አቶ አብርሃ መጀመሪያውኑ ለእስር የተዳረጉበት ምክንያት ምን ነበር? አሁንስ ከእስር እንዲፈቱ የተወሰነበት ምክንያት ምንድነው የሚለውን ቢነግሩን ባጭሩ።
እሺ አመሰግናለሁ። መጀመሪያ ያው ጥርጣሬ የተያዙት መስከረም 21 ነው። ይኸውም ምክንያቱ በወቅታው ጉዳይ ማለትም ከህወሓት ጋር ግንኙነት አለ በሚል ጥርጣሬ ቀርቧል። ሁለተኛ ደግሞ ሽጉጥ ነገር በርግጥ ፈቃድ ያለው ነው። አው መጨረሻ ሲጣራ ሽጉጥ ነገር ይዘህ ተገኝታል በሚሉ ምክንያቶች በእነዚህ ምክንያቶች ለምርመራ ተብሎ ለማጣራት ተብሎ ተይዟል። በዚሁም ምክንያት ወደ 60 ቀን ወይም ምናምን አካባቢ 40 ቀን አካባቢ የጊዜ ቀጠሮ ሲጠየቅበት ቆይቷል። መጨረሻ ላይ ግን ፍርድ ቤት ህዳር 4 በነበረውን ችሎት ለአቃቢ ህግ ያው መዝገቡን መርምረህ በ10 ቀን ውስጥ መርምረህ የሚያስከስስ ነገር ካለ ክስ እንድታቀርብ፣ ጉዳዩ የማያስከስስ ከሆነም ያው በ42 መዝገቡን እንድትዘጋ፣ ይህ ካልሆነ ግን አቶ አብርሃ በሌላ መዝገብ ያው ጉዳዩን አቤታ በማቅረብ በዋስትና ከእስር የመውጣት መብት እንዳላቸው በማለት ያው መዝገቡ ዘግቶታል። ይሄ ሆነው ህዳር 4 2014 ነው። መዝገቡ ከተዘጋ በኋላ ግን በ10 ቀን ውስጥ አቃቢ ህግ ክስ ማቅረብ አልቻለም። ያው እኛም ተመላልሰን አቤቱታ አቅርበናል። የራሳቸው ምክንያት ይኖራቸዋል ይችላል። በእርግጥ ግን በእነሱ መልስ ስላረካን አሁን በቅርብ ጊዜ በህዳር 7 አካባቢ ለፍርድ ቤት ለአራዳ የመጀመሪያ ደረጃ ፍርድ ቤት አካል ነጻ የማውጣት ወይም ሀቢያስ ኮርፐስ በሚል በፍትሐብሔር ስነ ስርዓት ህግ ቁጥር 177 መሰረት አቤቱታ አቅርበናል ለፍርድ ቤቱ። ፍርድ ቤቱም ፖሊስ የአራዳ 3ኛ ፖሊስ የአዲስ አበባ ፖሊስ ኮሚሽን ጠርቶ በምን ምክንያት እንደታሰረ ያው ጠይቋል። ፖሊስም ያው ግልጽ የሆነ ትዕዛዝ ስላልተሰጠን ነው ወይም በዋስትና ይውጣ ወይም ደግሞ እዚህ ይቆይ የሚል ግልጽ የሆነ ትዕዛዝ ስላልተሰጠን እኛ ልንለቀው አልቻልንም የሚል ምላሽ ሰጥቷል። በዚህም ምክንያት ፍርድ ቤቱ በ10,000 ዋስትና ጉዳይ ካለው ውጪ ሆኖ እንዲከታተል በማለት ትዕዛዝ ሰጥቷል። በዚሁ ትዕዛዝ መሰረትም ፖሊስ ያው ሊፈታው ይችላል ማለት ነው።
አቶ አብርሃ በእስር በነበሩባቸው ቀናት ውስጥ የደረሰባቸው የተለየ እንግልትና የሰብአዊ መብት ረገጣ ነበር ወይ? በሀገሪቱ ህገ መንግስት ላይ የተዘረዘሩ ለተያዙ ሰዎች የተፈቀዱ መብቶችን ሙሉ በሙሉ ተፈቅደውላቸው ነበር ወይ?
ያው ስንመላለስ ምናልባት ይሄ አስቸኳይ ጊዜ አዋጁ እስኪመጣ ድረስ ከዛ በኋላ ስለተከለከለ ማለት ነው። ወደ እሳቸው ስንመላለስ ይህን አይነት የሰብአዊ መብት ረገጣ ደረሰብኝ ብለው ነግረውኝ አያውቁም። እንደዚህ አይነት አቤቱታም አቅርበን አናውቅም። አሁን ከወጡ በኋላም የነገሩኝ ነገር የለም። በእርግጥ ግን ከወጡ በኋላ በስራ ብዛት ምክንያት ቁጭ ብለን ያወራነው ነገር የለም። ግን እስካሁን ድረስ እንደዚህ አይነት መረጃ የለኝም። መብት ረገጣ ደረሰብኝ የሚል ነገር እስካሁን የደረሰኝ መረጃ የለም። እሳቸውም ያሉኝ ነገር የለም።
ከአቶ አብርሃ በተጨማሪ የተወሰኑ የቤተሰብ አባላቶቻቸው መጀመሪያ አካባቢ እንዲሁ ለእስር መዳረጋቸው ተሰምቶ ነበር፣ ወንድማቸው ይመስሉኛል። የእሳቸው ጉዳይ እስከምን ደረሰ?
እሳቸው ወደ 9 ቀን ነው 10 ቀን ከታሰሩ በኋላ ለፍርድ ቤቱ ያው አጥብቀን ጠይቀን ምንም ግንኙነት የሌላቸው ሰውም ስለነበሩ በዋስትና በ15000 ብር ዋስትና መጀመሪያ ከተያዙ በ10 ቀን ውስጥ ጥጥንት አካባቢ ወይ መስከረም መጨረሻ አካባቢ ተለቀዋል እሳቸው።
አቶ አብርሃ በቀደመው ጊዜ አረና የሚባለው በትግራይ ክልል ውስጥ በተቃዋሚ ፓርቲነት የሚንቀሳቀስ ድርጅት አባል ነበሩ። በኋላ ደግሞ በአዲስ በተቋቋመው የብልጽግና ፓርቲ ውስጥም ኃላፊነት ተሰጥቷቸው ነበር። የአሁኑ ስር በወደፊቱ የፖለቲካ እንቅስቃሴያቸው ላይ ምን አይነት ውጤት ይኖረው ይሆን? ዳግም ወደ ፖለቲካ የመመለስ ፍላጎት አላቸው ወይስ ፍትሃዊ እንዳልሆነ ሲገልጹ የነበረው ስር ተስፋ አስቆርጧቸው ራሳቸውን ከፖለቲካው እንዲያገሉ ያስገድዳቸዋል? ምን ደረጃ ምን አይነት ስሜት ነው ያላቸው?
ይሄ እንግዲህ በጣም ይቅርታ፣ እኔ ያው ፕሮፌሽን ነው የምሰራው፣ ፕሮፌሽናሊ የህግ ክርክር ነው የማካሄደው። ይሄ ወጥተው ምን ይሰራሉ፣ ወደ ፖለቲካ ይገባሉ ወይስ አይገቡም? ያው እሳቸው ስልካቸው ሲመለስላቸው ወደ እሳቸው ይሄ ጥያቄ ቢቀርብ የተሻለ ነው የሚሆነው። እኔ እንደዚህ ነው ይሄ ነው ለማለት በጣም ይከብደኛል። ስለዚህ ጉዳይ
በጣም አመሰግናለሁ። ጠበቃ ተስፋለም በርሄ የታዋቂው ፖለቲከኛ የአቶ አብርሃ ደስታ ጠበቃ ነዎት። ስለሰጡኝ መረጃ በእጅጉ አመሰግናለሁ። መልካም ምሽት ይሁንልዎት።
አመሰግናለሁ።
ወጣትነትና የከፍተኛ ትምህርት ህይወት አስደሳች ቢሆንም የዛኑ ያክል የራሳቸው የሆነ ጥያቄና ፈተናን ይዘው የሚመጡ ናቸው። በአብዛኛው ወጣቶች የሚያገኙት የመደበኛ ትምህርት ሲሆን ሌሎች ችግሮቻቸው ግን መፍትሄ የሚያገኙበት መንገድ አልተቀየሰም። በተለይም ከስነ ተዋልዶ ጋር ተያይዘው ጥንቃቄ በጎደለው ግንኙነት የተነሳ ሴት ተማሪዎች ለብዙ ችግሮች ይጋለጣሉ። ይህን ችግር ለመቅረፍ ዲኬት ኢትዮጵያ በዲላ ዩኒቨርሲቲ ዜሮ ፕላን የተሰኘ ሴት ተማሪዎች ስለ ስነ ተዋልዶ ጤና የሚያወሩበት፣ ስለ ህይወት ክህሎት የሚማሩበትና ስለ ወደፊቱ የሚያቅዱበት መርሃ ግብር ዘርግቷል። ኤደን ገረመው በዲኬት ኢትዮጵያ የከፍተኛ ትምህርት ተቋማት መርሃ ግብሮች አስተባባሪ የሆኑትን አቶ ሽመልስ ገበየውንና የዚህ ክበብ አባላት የሆኑ ሁለት ሴት ተማሪዎችን አነጋግራለች። በመቀጠል ይሰማል።
ወጣቶች የ12ኛ ክፍል ሀገር አቀፍ ፈተናዎችን አልፈው ወደ ከፍተኛ የትምህርት ተቋማት ሲገቡ ከትምህርት በተጨማሪም በአጠቃላይ ውሏቸው፣ አስተሳሰባቸውና የህይወት ተሞክሯቸው ብዙ አይነት ለውጦችን ያስተናግዳሉ። አብዛኛውን ህይወታቸውን በቤተሰብ ቁጥጥርና ምክር ስር ያሳለፉ ተማሪዎች በቀጥታ ወደ ከፍተኛ ትምህርት ቤቶች ሲገቡ እንዲሁም ራሳቸውን መቆጣጠር ሲጀምሩ ግራ መጋባትና ድንግዝግዝ ማለት ሲያጋጥማቸው ይታያል። ለዚህ ታዲያ በዩኒቨርሲቲ ውስጥ ለሚያጋጥማቸው ነገሮች በእውቀት ላይ የተወሰነ ውሳኔ ለመወሰን እንዲያስችላቸው ዲኬቲ ኢትዮጵያ በዲላ ዩኒቨርሲቲ ሴቶች ላይ ትኩረትን ያደረገ ዜሮ ፕላን የተሰኘ መርሃ ግብር ጀምሯል። በዲኬቲ ኢትዮጵያ የከፍተኛ ትምህርት ተቋማት ፕሮግራሞች አስተባባሪ የሆኑት አቶ ሽመልስ ገበየው ስለ መርሃ ግብሩ እንዲህ ያስረዳሉ።
ዜሮ ፕላን ማለት በዩኒቨርሲቲና ኮሌጅ ተማሪዎች ላይ የሚከሰቱ ስነ ተዋልዶ ጤና ችግሮችን ለመከላከል ተማሪዎችን ደግሞ አቅማቸውን ለማጉልበት የተቀረጸ የፕሮግራም መጠሪያ ነው። የዚህን ስንመለሻ ያገኘ ነው የዓለም ጽሬት ቀን በሚከበርበት ጊዜ ከነበሩ የተለያዩ መሪ ቃሎች ይኖራሉ። ከዛ መካከል አንዱ ጌቲንግ ዜሮ ዜሮ ማድረግ የሚል ነው እና ያንን መነሻ በማድረግ ዜሮ ለማድረግ ማቀድ ዜሮ ፕላን የሚለውን ስያሜ ሰጠ ነው። ዋናው ዓላማው በተማሪዎች መካከል የሚከሰቱትን ስነ ተዋልዶ ጤና ችግሮች ዜሮ ማድረግ፣ ከዚህ በተጨማሪም ደግሞ ይህን ተከትሎ የሚመጡ የትምህርት ማቋረጥና ከህይወት ግብ የመሰነካከል ጉዳይን እንደዚሁ ዜሮ የማድረግ ዓላማና ግብ ያለው የፕሮጀክት መጠሪያ ስም ነው።
ስነ ተዋልዶና የወጣቶችን ህይወት በተመለከተ ከዚህ ቀደም የነበረው አቀራረብ ወጣቶችን ለማስተማር የመሄድ እንጂ የእነሱን ለመስማትና ለማዳመጥ እንዲሁም ለመረዳት አልነበረም የሚሉት አቶ ሽመልስ በዲላ ዩኒቨርሲቲ ውስጥ የተቋቋመው ይሄ የዜሮ ፕላን መርሃ ግብር ማረፊያ ቤት፣ መጽሐፍትን፣ ነጻ ኢንተርኔት አገልግሎትንና የመወያያ እድልን በማመቻቸት ወጣቶቹን ማዳመጥ ችሏል ይላሉ።
በመሰረታዊ ናቸው ብለን የምናነሳቸው ጥንቃቄ የጎደለው የወቅት ያልጠበቀ የሴት ግንኙነት፣ ያልተከትለ የሚመጣ ለኤች አይ ቪ ኤድስና ሌሎች አባላዊ በሽታዎች መጋለጥ፣ ያልታቀደ እርግዝና የመሳሰሉት ነገሮች እንደሰባሉ ጤና ችግር ይከሰታሉ እና እነዚህ ችግሮች ምንድን ነው መንስኤያቸው? ስለዚህ እነዚህ ለመከላከል መጀመሪያ ከምንጩ ማድረግ የተሻለ ነው የሚለውን ሀሳብ ይዘን በተለያየ መንገድ ተማሪዎቹን ለማገዝ እንሞክር ነበረ። የምራ አካባቢ ላይ በቀጥታ እኛ አዋቂዎች እንስ በመሰለች የሚሆንበት አይነት አካሄድ ለማስተማር ለማስልጠን ብቻ እንቅስቃሴዎች እናደርግ ነበረ። እሱ ብዙ እንዳልሰራንም አየነው። ከዛ በኋላ ምክንያቱም በዚያ እንቅስቃሴያቸው ውስጥ የተማሪዎች ችግር አለባቸው፣ ስለዚህ በችግራቸው መፍትሄ ልናሳያቸው የሚሰጣቸው ይገባል የሚል እምነት ስለነበረ፣ በኋላ ላይ ግን ይህ እንደማይሰራ ስናውቀው ተማሪዎች የችግራቸው መፍትሄ እንደሆኑ ማመን ጀመረ። በዚያ የተነሳ እኔ መፍትሄ የሚል ሀሳብ ይዘን ወደ እነሱ ስንቀርብ ተማሪዎቹ ራሳቸው እንዴት ችግራቸው ቢፈታ ደስ እንደሚላቸው የምን አይነት መልክ ቢነገራቸው እንደሚወዱ ሀሳብ ሰጥተው የዛ ሀሳባቸው የተጨነቀ ውጤት ነው ዜሮ ፕላን ላይ ወንደደው።
በዩኒቨርሲቲ ውስጥ በዜሮ ፕላን ውስጥ አባል የነበረችውና እስከ 2013 ማብቂያ ድረስ በፕሬዝዳንትነት ያገለገለችው ወጣት ቢታንያ ዳዲ ቡድኑ የእህትማማችነትን ስሜት በመፍጠር እንዲተባበሩ እንዲተጋገዙ እንዲሁም ስለ ትምህርት ውጤት ስለ ህይወት ክህሎት እንዲያውቁ ረድቶናል ስላለች፣
በጣም ደስ የሚለው ነገር ነበረ። እህትማማችነት ነበረ፣ በጣም የሚያዩ ነበረ፣ የሚተባበር ነበር፣ ስንደክም የሚደረታታ ነበረ። አንዳችን አንዳችን ይጥልካል እናውቀ ነበር እና ሰፖርቲቭ ነበር። አብረን በጣም ደስ የሚል ቆይታ ነበር ያሳለች ነው እና በጣም ዋጋ ሰጥተን ነበር ለብዙ ነገራችን፣ ለራሳችን አልፎ ደግሞ አጠገባችን ላለች እህት ትኩረት እንድንሰጥ መታየት እንዲኖር ምንም አይነት ልዩነት እንደሌለ በመሀላችን የመጣንበት አካባቢ አልወሰነንም፣ እምነት አልወሰነንም፣ አመለካከታችን አልወሰነንም እና ይህ ነገር በአንድ መንፈስ ቤት ማማች መሰበት የሚንቀሳቀስ ነበር። በጣም ደስ ይል ነበር። ያ እንደማለት ብዙ ነገሮችን አግብል ነገር ስላለ ወደ ራሴ ሴት ነገሮች በሁለት ነገር በደንብ አርገ አግብኛል። በዚህ ብቆይታ መጀመሪያው በትምህርታችን ወይም የራሴ በግሌ በትምህርት ለነበረኝ ሞቲቬሽን ኮሚትመንት በጣም የበለጠ እንደነቃ አቅም ያ ብቻ እንዳልነበር አግብኛል። የበለጠ እንዳነበር፣ የበለጠ እንድሰራ፣ የበለጠ መማር እንዳለብኝ እና ከኔ በጥቂት በጣም የሚጠበቁ ነገሮች እንዳሉ በህይወቴ ለእኔ ብቻ ሳይሆን ለሌሎች ሰዎች መድረስ የሚሆንን አላማዬን ግብ እንዲኖረኝ፣ በተሻለ ደግሞ ከኔ አልፎ እኔ ብቁ ሆኜ ሌሎች ማብቃት የምችል አይነት ሴት እንዲሆን አስብኛል። ሌላኛው ደግሞ በማነትም ሲሰራ ለኔ ሳግዝ በነበረበት በዚህ በዜሮት ነው ነታሉ ጤናችንን በቂ እውቀት እንድናገኝ ከኔ አልፎ ለሌሎች ጓደኞቻችን በዚህ ቤተሰብ ምክንያቱም ትልቁ ኢትዮጵያ ነበረ። በግልጽኛ ማውራት ነገር የለንም። ከቤተሰብም ስንመጣ ጓደኞቻችንም ጋር ምታለና ተያያዥ ጉዳዮች እዛ እናውራባቸውም እኛ ሰሪ ማለት በጣም ከሬት በቂ እውቀት ይዘና ንመጣ። ከዚህ ግቢ ስንመጣ ግን ነጻነት አለ። ይሄ ለመዝናናት ይገባ ያለ ነገር አለ። ስለ ይሄ ሪሌሽንሽፕ ጉዳዮች ብዙ አናውቅም። እንደዛማ ሚስተር ጉዳዮች ላይ ኤክስፒሪንስ ካላችሁ ከዚህ ከመስማት አለፈ እኛ ህይወታችንን አውቀ ነው በዛ መልኩ ጋይድ አድርገን አልነበረም እየመጣ ነው እና ስለማወቅ ትንሽ ይደረግብን ነገር በጭቀት ዘራል መጣንም ነበር ግቢ ያ ደግሞ ትልቅ ስ ነበረ ከሌለ ሴት ተማሪዎች ከሲንታንድ ጤና ቢሮ በሚገባ እንድናውቅ ተኛልች። ይህን ጉዳይ ማወቅ ደግሞ እንደሚፈልጉ ለጓደኞቻችን ለሚጓደኞቻችን ለሚቀርቡን ሰዎች ነገር ይሰዳልቸ እንደልጽባቸው ምን እናሰባቸው ነገሮች ነበሩ። በጣም ብዙ ነው የዚህ ጊዜያችን
ሀሳብ ነገራት ስለማል ስለዚህ ልክ እንደሷ ሁሉ የቀድሞ የዜሮ ፕላን አባልና የአሁኗ የዲላ ዩኒቨርሲቲ የህግ መምህርት የምስራች ያለው ዜሮ ፕላን ከስነ ተዋልዶ በላይ የህይወት አላማና እቅድ እንዲሁም በራስ መተማመንን ለማዳበር ዋጋው ከፍ ያለ ነው ትላለች።
ዜሮ ፕላን መርሃ ግብር ከሄደበት ክፍል መጣፎች የነበሩት በጣም ተዋበና ያው የአመቱ እድገቱን ጨምሯል። ግን መጀመሪያ ሳገኘው ሳቢና ማራኪ ነበርና ከመጀመሪያው ስቴጅ መርሃ ግብር በኋላ በጣም እየተሳፉ መጣፎችም አነብ ነበር። ከዛ በኋላ ግን ለአባልነት የተመለመልኩት በኢንተርቪው በቃለ መጠይቅ ማስታወቂያ ተለጥፎ ነው። በአባልነት ተመልምዬ ከዛ በኋላ አስተባባሪ ሆኜ ያለፈው ማለት ነው። ዩኒቨርሲቲ ስትገቢ፣ ከፍተኛ ትምህርት ተቋም ስትገቢ ሌላ የህይወት ምዕራፍ ነው የምትጀምሪው እና ያንን የህይወት ምዕራፍ ስትጀምሪ የማወቅ ጉጉት ይኖራል። ሁሉም ነገር ደግሞ በአንድ ያሳውቅኝና ይህን ምስክር ግብ ያለና እንዴት ነው ደንገዝገዝ ያለ ሁኔታ ውስጥ ነው የምትሆኝ። በደንብም ድርቅ ምሎች ነገሮች ማታቂም ወይም ደግሞ ጥልምም አይለብሽም። የሆነ ነገር እንደሚያስፈልግሽ የሆነ ነገር እየታገልሽ እንደሆነ ታውቂያለሽ። ግን ምን እንደሆነ ማታቂ ትያለሽና ያንን መርሃ ግብር ተቀላጭ ይህ ህልሜን እያፋለገ ህልሜን አግኝቼ ደግሞ
እንዳገለብተው ነው ያደረገኝና በጣም ትልቅ ዛሬ ያለው ስራች ምንም ፈልጋት ነው ስራች ይሄ ነው ጊዜ ማመታቶችን አልባከነኝም ወጣትነትም ማይቆጭ ወጣትነት ነበረኝና ያ እንዲሆን ያደረገኝ ያ መርሃ ግብር ነው። መርሃ ግብሮቻችን የሚነበሩ የተለያዩ ፕሮግራሞች ይዘጋጃሉ። ተማሪዎች በቀጥታ የሚሳተፉባቸው እንዲሁም የማማከር አቻላቻ ምክክር እንትናለን። አቻዎቻችንን እናማክራለን። አቻዎቻችን ደግሞ እኛን ያማክሩናል። ከዛ ውጭ ደግሞ የተማሪዎችን ጉዳዮች እናስፈጽማለን። ጉዳይ አስፈጻሚ የራሱ ቡድን አለ። ጉዳዮች እናስፈጽማለን።
አቶ ሽመልስ ከዲላ ዩኒቨርሲቲ በተጨማሪም በሌሎች ዩኒቨርሲቲዎች ውስጥ የዜሮ ፕላን መርሃ ግብር እየተስፋፋ ነው ይላሉ። በቀጣይ ወንዶችም ተሳታፊ እንዲሆኑበት መርሃ ግብር እየተቀረጸ መሆኑን አቶ ሽመልስ ገበየው አስታውቋል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። የህወሓት ታጣቂዎች በአማራ ክልል ሰሜን ሸዋ ዞን ጣርማበር ወረዳ በምትገኘው መዘዞ ከተማ ከህዳር 14 እስከ ህዳር 22 2014 ዓ.ም በቆዩባቸው 8 ቀናት 4 ሰዎች መግደላቸውን፣ ጾታዊ ጥቃት መፈጸማቸውንና የንብረት ውድመትና ዘረፋ መፈጸማቸውን ነዋሪዎች ተናግረዋል። የትግራይ ክልልን በማስተዳደር ላይ የሚገኙት ባለስልጣናትና የህወሓት አመራሮች ለዚህ ክስ በቀጥታ ምላሽ ባይሰጡም ከዚህ ቀደም የሰብአዊ መብት ጥሰቶችን በተመለከተ የሚቀርቡባቸውን ክሶች አይቀበሏቸውም። ኬኔዲ አባተ።
የህወሓት ታጣቂዎች በመዘዞ ከተማ በቆዩባቸው 8 ቀናት በከተማዋ ተገድለዋል ከተባሉ ንጹሃን ሰዎች መካከል መምህርት ፍቅሬ መኮንን ይገኛሉ። የመምህርት ፍቅሬ የቀድሞ የትዳር አጋር መሆናቸውን የነገሩን ዋና ኢንስፔክተር ጌታነህ ታወቅ መምህርት ፍቅሬ መኝታቸው ላይ እንዳሉ በጥይት ተመተው መገኘታቸውን ገልጸዋል።
እንግዲህ ያው ቀደም ሲል ባለቤት የነበረች ከተለያየን ያው ከ10 አመት በላይ ሆኖናል። እኔም ለብቻዬ ነው የምኖረው። እሷም እዚህ ድርጊት የተፈጸመበት ቤት ውስጥ ነበር የምኖረው እና አንድ ሴት ልጅ ወልጄላታለሁ። በዚህ አጋጣሚ ያው እሷ እንድትሸሽ ወደ ገጠር እንድትወጣ በተለያዩ ሰዎችም ተነግሯት ነበር። አጋጣሚ ሆኖ ባለመውጣቷ በ21 ይመስለኛል እንግዲህ ለዲት እንደተኛች በር ገንጥለው ገብተው ነው መኝቷ ላይ ይገደሏት። በ22 እኛ እዚህ ስንደርስ ያው ስናስስ በአጋጣሚ ሆኖ በሮች ምናምን ተከፋፍተው ክፍት ሆነው ስናገኝ ያው ገብተን ስናይ አልጋው ላይ በደረቱ አካባቢ ተመታ ህይወት አልፏ የተገኘበት መንገድ ነው ያለው።
የህወሓት ኃይሎች ህዳር 22 ከተማዋን ለቀው በወጡበት ቀን ሌሎች 4 ሰዎች ተገድለው መገኘታቸውንም ኢንስፔክተር ጌታነህ ጨምረው ገልጸዋል።
ህዳር 22 ቀን መከላከያ ሰራዊቱ ወደዚህ ወደ መዘዞ ሲገባ አብረን የገባንበት መንገድ ነው የነበረው። ስንገባም ያው በርካታ ቤቶች ተዘርፈዋል፣ በርካታ ንብረቶች ወድመዋል። ከዚህ ውጪ ከተማው ላይ 4 የሚሆኑ ግለሰቦች ተገድለው አስከሬናቸው ቤትም ተዘርግቶ ያገኘንበት መንገድ ነው ያለው። ንጹሃን እነዛን አስከሬኖች አንስተን ያው ህዝቡን አስተባብረን ቀብር እንዲፈጸም ያደረግንበት መንገድ ነው የነበረው።
የህወሓት አማጽያን በመዘዞና አካባቢው በቆዩባቸው ጥቂት ቀናት ከንጹሃን ግድያ በተጨማሪ ጾታዊ ጥቃቶችም መፈጸማቸውን ነዋሪዎች ይገልጻሉ። ማንነቷ በይፋ እንዲገለጽ ያልፈለገች የ12ኛ ክፍል ተማሪ ወጣት ከመዘዞ ከተማ ሸሽታ ቁርቁር ወደምትባል ገጠራማ አካባቢ ዘመድ ጋር በሄደችበት አንድ የህወሓት ታጣቂ አስገድዶ እንደደፈራት ገልጻለች።
በመጀመሪያ በላይ መጡ፣ አንደኛው ወጥታች ወረዳ፣ አንደኛው በላይ መጣ። ምንሾች አሉ ወይ ብሎ ጠየቀ። አይ እዚህ ምንሾች የሉም ስንለው እኔ ነው ውጭ አለኝ። አልወጣም ስል ገንገልሻለን አለኝ። ከዛን ወጣው ሲሄድ እዛ እየመቱኝ ቤት አስገቡኝ። ሌላ ሰው ሌለበት ማለት ነው፣ ሰው ሌለበት ወሰደኝ። ከዛን እዛ ሶፋ ነገር አለ፣ ሶፋው ላይ መታኝ። ሆዴን በሆነች ድቡልቡል ነገር መታኝና ደከመኝና ቁጭ አልኩኝ። ከዛን ደግሞ መታኝና የሆነ አልጋ አለ እሱ ላይ ወሰደኝና ተደፈረኝ።
በመዘዞ ካሳዳጊዎቿ ጋር የምትኖረው ይህች ወጣት ከመደፈሯ ጋር ተያይዞ እስካሁንም ድረስ የህመም ስሜት እንደሚሰማትና ለጭንቀትም መዳረጓን ተናግራለች።
ጽንሰ አካባቢ ላይና ሆዴን እያመመኝ ነበረ። ከዛን አጥሚት ጠጣ ነበር። እስካሁንም አለ ትንሽ ስሜት አለኝ። ለሊት ላይ ምናምን ጭንቀትም ቁስለትም ምናምን ይሰማኛል።
ምንም እንኳን አሁን ላይ ነገሮች ቢረጋጉም በአካባቢዋ የህክምና አገልግሎት ማግኘት ባለመቻሏና ርቃ ሄዳ ለመታከም ደግሞ በቂ ገንዘብ ስለሌላት ህክምና ማግኘት እንዳልቻለች ወጣቷ ለአሜሪካ ድምጽ ገልጻለች። በርግጥም በከተማዋ የሚገኘው የመዘዞ ጤና ጣቢያ ጉዳት ደርሶበት ከድንገተኛ ህክምና ውጪ ያሉ አገልግሎቶችን አቋርጧል። በጤና ጣቢያው የእናቶችና ህፃናት ሐኪም የሆነው ባንታለም ጉልላት የጤና ጣቢያው አብዛኛው የህክምና ቁሳቁሶች መዘረፋቸውንና መውደማቸውን ገልጿል።
አገልግሎቱ የተገደበበት ምክንያት ምንድነው? ያው እንደሚታወቀው የጁንታው ክፍል እዚህ ገብቶ ስለነበረ በዋናነት እዚህ ይጠቀምበት ነበር ጤና ጣቢያው ማለት ነው። ቡድ በሙሉ ይጠቀምበት ነበር። ስለዚህ አብዛኞቹ ህክምና መሳሪያዎች አብዛኞቹ ክፍሎች ካገልግሉት መስጫ ክፍሎች ሆኖ ነበር። የተዘረፉም አሉ። በጣም በርካታ እቃዎች ተዘርፈዋል። ህክምና እቃዎች ተዘርፈዋል። ከእናቶችና ህጻናት ክፍል፣ ከምርመራ ክፍሎች በሙሉ ያሉትን የቢሮ አስተዳደር ክፍሎች ሁሉ ሳይቀሩ ተዘርፈዋል። አብዛኞቹ ማለት ነው የሚጠቅማቸው ይዘው ሄደዋል። አሁን በፊት የምንሰጠውን አገልግሎት ለማስጀመር የሚያስችለን ቁሳቁስ የለንም። እውነት ለመናገር
ጾታዊ ጥቃት የደረሰባቸው ሴቶች ለስነ ልቦና ጫናም መዳረጋቸውን የሚናገረው የእናቶችና ህጻናት ሐኪሙ ባንታለም ለተጎጂዎች አስፈላጊውን ህክምና ለመስጠት መታቀዱንም ተናግረዋል።
እዚያ አካባቢ ላይ እንግዲህ አብዛኞቹ በጦርነቱ ምክንያት የሞቱ ሰዎችም አሉ። ከዛ በተረፈም ደግሞ በየመደፈር የተደፈሩ እናቶች እህቶቻችን የተደፈሩ አሉ በበርካታ ሁኔታ ማለት ነውና ቤት ለቤት አሁን እንግዲህ እነሱን የስነ ልቦናም ችግር እንዳይደርስባቸው አገልግሎት ከጀመርነው በኋላ ሞር እነሱን ቀርበን በደንብ ትሪት እናደርግበት ሁኔታ ይፈጠራል ብዬ አስባለሁ። ምክንያቱም ከባድ የሆነ የስነ ልቦና ጫና ነው። በግልም አንዳንዶቹን ለማግኘት ሞክረናል እና ያላቸው እንትን ሁኔታ በጣም ፊል አርገዋል። ውስጣቸው ተነክቷል። ከኛም ከፍ ያለ ነገር ካለ ወደሚቀጥለው ህክምና ክፍል ማስተላለፍ ማለብን ማለት ነው።
በመዘዞ ከተማ የሚገኙ ሌሎች የመንግስትና የህዝብ ተቋማትም ጉዳት ደርሶባቸዋል። የመዘዞ ከተማ ንዑስ ማዘጋጃ ስራ አስኪያጅ አቶ ብርሃን አካሉ በከተማዋ በህወሓት ኃይሎች ተፈጸመ ያሉትን ሰብአዊና ቁሳዊ ጉዳት እንዲህ ገልጻሉ።
በዚህ ከተማ 7 ተቋማት አለ። አጠቃላይ 7 ተቋማትና አጠቃላይ የእያንዳንዱ የማህበረሰብ ክፍል የእያንዳንዱ ቤት እና ተቋማት ሳይቀሩ ሙሉ በሙሉ የቤት ውስጥ ቁሳቁስ ንብረቶች በሙሉ ወድመዋል ማለት ነው። ስለዚህ ወራሪው ኃይል አጠቃላይ ያደረገው ነገር ምንድነው? የሚሰብረውን ሰብሯል፣ የሚወስደውን ወስዷል። አጠቃላይ ጥፋቶችን በጥቅሉ የፈጠረበት ሁኔታ ነው ያለው። ብር አምጣ፣ ዶሮ አምጣ፣ በግ አምጣ፣ ገንዘብ አንጣ፣ መሳሪያ አንጣ እያለ በከፍተኛ ሁኔታ ያስተቃየበት ሁኔታ ነው ያለው። ይሄ ብቻ አይደለም የተደረገው፣ በከተማችንም የተደፈሩ ሴቶች እንዳሉም ያሳያል። እንደዚሁም 4 የነፍሰ ግድያ ተፈጽሞብናል። 3 ወንዶችና 1 ሴት የሞቱበት ሁኔታ ነው ያለው።
አሁን ላይ መንግስትና መንግስታዊ ያልሆኑ ድርጅቶች ለተጎጂዎች ድጋፍ በማድረግ ላይ መሆናቸውንም አቶ ብርሃነ ተናግረዋል። ኃይሎቹ በንጹሃን ላይ የተለያዩ ኢሰብአዊ ተግባራትን እንደሚፈጽሙና ጉዳት እንደሚያደርሱ በመግለጽ የሚቀርቡ ክሶችን ህወሓት ሲያስተባብላቸው መቆየቱ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ስላመሻችሁ በእጅጉና አመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።